ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። የተለያዩ ዘገባዎችና የተመረጡ ሙዚቃዎች የሚደመጡበት የምሽቱ መርሃ ግብር ተጀመረ። መቶ 125ኛውን የአድዋ ድል ለመዘከር 125 ወጣት ተጓዦች ወደ ሰሜን ኢትዮጵያ የእግር ጉዞ ከጀመሩ ሰነባበቱ። ተጓዦቹ ከሰሞኑ ደሴ ከተማ በደረሱ ጊዜ ደማቅ አቀባበል ተደርጎላቸዋል። በሰሜን ኢትዮጵያ አካባቢ የጸጥታ ስጋት ቢኖርም ጉዞአቸውን በስኬት ለማጠናቀቅ መዘጋጀታቸውን በስምንተኛ ዙር ጉዞ በማድረግ ላይ የሚገኙ ተጓዦች ተናግረዋል። መስፍን አራጌ ቀጣዩን ዘገባ ልኮልናል።
125 ተጓዦችን አካተው 125ኛውን የአድዋ የድል በዓል ለመዘከር ጥር 9 የተነሱት የጉዞ አድዋ 8ኛ ዙር የእግር ተጓዦች ደሴ ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል። ጉዞው ከወትሮ በተለየ ዓለም አቀፍ የጤና አገራዊ ጸጥታ ስጋቶች በሚስተዋሉበት ወቅት ነው የሚካሄደው። ይህ የአድዋ ተጓዦችን የሚያሳስባቸው አይመስልም። ከአስተባባሪው ያሬድ ሹመቴ መግለጫ ለመረዳት እንደተቻለው
አገራችን ኢትዮጵያ አሁን ያለችበት ወቅታዊ ሁኔታ እንደዚሁም በዓለም ላይ ያለው የኮቪድ ወረርሽኝ ሁኔታ ጉዟችን ላይ ቀጥተኛ የሆነ አሉታዊ ተጽዕኖ አለው። ትግሉን ያበረታዋል ማለት ነው። ትግሉ በረታ ማለት ለአድዋ ቀረበ ማለት ነው። በእኛ እምነት አድዋ ትግል ስለሆነ አድዋ ድል ከመሆኑ በፊት ትግል ነው። እኛ ድሉን ነበር እስካሁን የምናከብረው። አሁን ደግሞ በትግሉ መሀልም የማለፍ አጋጣሚዎች ተፈጥረዋል። ስለዚህ ወኔ የሚጠይቅ ስለሆነ የበለጠ ዋጋ ማስከፈሉን ይጨምረዋል እንጂ በዚህ የተነሳ እናቆመው እናቋርጠው ብለን የምንቆምበት አለመሆኑን የምናሳይበት ዘመን ነው። በጣም በሚገርም ሁኔታ ተመዝጋቢውም ተጓዡም ካለፉት ካምና ከነበሩት ዓመታት በሙሉ ዘንድሮ እንደው ሰው አይኖረን ብለን ስንዘጋ ጭራሽ የሰውም የተጓዡን ቁጥር መጨመሩ ስታይ ምን ያህል ለኢትዮጵያ በኢትዮጵያዊነት ለኢትዮጵያ ዋጋ ላለው ነገር መሰለፍ የሚችል ሰው መኖሩን የሚያሳይ ነው። ለመታገል በትግሉ ስለማለፍ የወሰኑ የቆረጡ ብዙ ጀግኖች ያሉባት ሀገር መሆኗን የሚያሳይ ነው።
በመንግስትና በህወሓት መካከል የተካሄደው ጦርነት ከተገባደደ በጣት የሚቆጠሩ ወራት ነው ያለፉት። አሁንም ግን በአካባቢው ለደህንነት የሚያሰጉ አጋጣሚዎች ሊፈጠሩ ይችላሉ የሚሉ ወገኖች አልጠፉም።
ሰሜኑ የሀገራችን ክፍል በትግራይ በመንግስትና ትግራይን በሚያስተዳድረው አካል መካከል በተፈጠረው ጦርነት በተፈጠረው ግጭት እኛ የምንሄድበትም ቦታ ወደዛ በመሆኑ ስጋት መፈጠሩ አልቀረም። ግን ህዝቡም ደግሞ ምን አይነት ሁኔታ ውስጥ ነው ያለው? ምን ችግር እያየ ነው? እንደ ኢትዮጵያዊነት የትግራይን ህዝብ የኢትዮጵያ አንድ አካል አድርጎ አይቶ ችግሩን መከራውን እስከዛሬ ስናስቸግረው ስለኖርን እንደ የትኛውም ኢትዮጵያዊ በአካባቢው ስናልፍ እያበላ እያጠጣ እያስተናገደ አልጋውን እየለቀቀም ያሳድረን ነው። እንደ ሁሉም ኢትዮጵያዊ ስናስቸግረው የኖርነውም ህዝብ ያለበትን ችግር አብረን መካፈል አለብን። ስጋቱን መስጋት አለብን እንጂ ፈርተን መቀመጡ ሳይሆን ሄደን በትክክል ያለውን ሲናሪዮ በትክክል ያለውን ተጨባጭ ሁኔታ አይቶ ለህዝብ ማሳወቅ ድምፅ መሆንም በራሱ ቀላል ነገር አይደለም።
ያሬድ ከአሜሪካ ድምፅ ሬዲዮ ጋር በነበረው ቆይታ እንዳስረዳው ጦርነቱ በተካሄደባቸው የሰሜን ኢትዮጵያ አካባቢዎች የሚኖሩ ወገኖች ሰብአዊ ድጋፍ እንዲደርሳቸውም ስራዎች ይሰራሉ።
በእኛ እምነት የምንንቀሳቀስበት የምንሄድበት ቦታ በሙሉ አድዋን የሚዘክር እንዲሆን ከህዝብ ጎን ሆነን ደግሞ ህዝቡ ምን ችግር ነው የገጠመው ብለን በማየት ይህንን ቃለ መጠይቅ በምንሰጥበት ማግስት በጣም ትልቅ ግዙፍ ብሔራዊ ንቅናቄ እንጀምራለን። የእርዳታ ማሰባሰብ ተግባር በየመጣንበትም መንገድ ደሴን ጨምሮ በሁሉም ቦታዎች ላይ ኃላፊነት አደራ እየሰጠን የመጣ ነው። ከሰኞ ጀምሮ ከግሎባል አሊያንስ ጋር ጥምረት ፈጥረናል። ከአርቲስት ታማኝ በየነ ጋር የእርዳታ ማሰባሰብ ተግባር እናከናውናለን። በዚህ የተነሳም በአፋጣኝ የእርዳታ ስራዎችን ሰርተን ጦርነት የተካሄደበት ቦታ ሰብአዊ ቀውስ ሁልጊዜም ሁሉም ቦታ ላይ ያጋጥማል። ስለዚህ ይህንንም መድረስ አለብን ብለን ስለምናምን በዛ እየሰራን ያለ ነው። የዘንድሮ የአድዋ ድል በዓል ትልቁ ተልእኮ የአድዋ ውለታ ግዴታም ስላለብን ሰብአዊ ተልእኳችንንም አንድ ላይ ከታሪክ መዘከሩ ጎን ለጎን አድርገን ትልቅ ግብ አድርገን ነያዝ ነው።
140,157 ሰዎችን አጥክቶ 2126 ኢትዮጵያውያን ለሞት የዳረገው የኮሮና ቫይረስም ሌላው የጉዞአቸው እክል መሆኑ አልቀረም።
የኮቪድ ወረርሽኝ ጥንቃቄ የሚፈልግ ጉዳይ ስለሆነ ምርመራ አካሄደን ከተጓዦች መካከል 5 ልጆች ተገኘባቸው ቫይረሱ። ስለዚህ እነሱ 15 ቀናት ተለይተው እንዲቀመጡ ተደርጎ ህክምናዎችም ደስቱ ተደርጎ ከቫይረሱ ሙሉ ለሙሉ ማገገማቸው ከተረጋገጠ በኋላ ወደ ጉዞ መልሰው እንዲቀላቀሉ አድርገናል። ይሄ ከዚህ ቀደም ከነበሩን በተለየ መንገድ ከዚህ ጋር ያለን ግንኙነትም ያው ግደባ አለው በዛም። ስለዚህ እንቅስቃሴያቸው ላይ በተወሰነ መንገድ አንዳንድ ምናደርጋቸው ለህዝብ መሃል ላይ ምናደርጋቸው ኢንተራክሽኖች ቀነስ አድርገናል።
በጤና ሙያ ተሰማሩትና ተጓዦቹን በሙያቸው ያገዙ አድዋን እየዘከሩ ከሚንቀሳቀሱት መሃል አንዷ ሀብላሽናፊ ናቸው። በመንገዳቸው ሊያጋጥሙ ናቸው የሚችሉ የጤና ክሎችን ከባልደረቦቻቸው ጋር በመሆን የመከላከልና የማከም ስራ ይሰራሉ።
የተለየ ያጋጠመ ነገር የሆነ መክሰል መላጥ በውሃ መቋጠር ጣቶች ላይ ምናም ስለሚሆን የሱ ችግር ነው እንጂ ያለ ከፋ ችግር የለም። ሌላም ጤና ባለሙያዎች አሉ። የመጀመሪያ ህክምና እርዳታ እየሰጠናቸው ነው የምንጓዘው። የተሟላ ኪቶች ይዘናል። የመጀመሪያ ህክምና እርዳታ መስጫ ኪቶች አሉ። ለድንገተኛ ህመሞች ማስታገሻ የሚሆኑ መድኃኒቶች ይዘናል። ከዛ በተጨማሪ ሆስፒታል የጤና ጣቢያ የሚያስፈልግበት ሁኔታ ካለ አቅራቢያ እስካሁን አላጋጠመንም። በእርግጥ አቅራቢያ ወደሚገኝ ሆስፒታል የጤና ጣቢያ ነው የምንወስዳቸው።
በጉዞአችን ካጋጠሙን ችግሮች ይልቅ መልካሙ ነገር ይበልጣል ይላሉ ባለሙያዋ።
ዳዊነት የቀረ ወይ ተረሳው የፋሽን ሆኖ ያለፈበት ነገር ሳይሆን መቼም ቢሆን የማይጠፋ ነገር መሆኑን ያየ ነው። መሬት እየሳሙ ልል እያሉ እየመረቁ እግዚአብሔር በመንገዳችሁ ይከተላችሁ፣ አላህ ይጠብቃችሁ እያሉ እየለመኑልን እያመሰግኑ ዱአ እናደርጋለን፣ አይዟችሁ በርቱ እያሉን እናቶች አባቶች ከመቀነታቸው ፈተው ውሃ ካልገዛም ብለው የሚገለገሉ ሁሉ አሉ እና መቼም ቢሆን ኢትዮጵያነት እንደማይጠፋ የሚያሳይ ነገር ነው። በጣም ከፍተኛውን አቀባበል ነው የሚደረግለት።
የተጓዥ ቡድኑ አባል ወጣት ቴዎድሮስ ዳኛቸውም ጉዞ በአግባቡ ያልተነገረለትን አድዋን እየተሻለ እንዳውቀው ረድቶኛል በማለት ነበር የገለጸው።
የታሪክ ተማሪ አይደለሁም፣ ታሪክ አዋቂ አይደለሁም። ነገር ግን ያው ታሪክን ሀገር ውስጥ ስትኖር ታሪክን ማወቅ ስላለብን አድዋ የሚለው ነገር ሀገር ውስጥ ሲከበር አያሉ የመንግስት መስሪያ ቤቶች የተዘጉ የአድዋ ድል በዓል ምናምን የተባለ ያው ሲከበር እሰማለሁ፣ ብዙ ጊዜ አያሉ። ግን አድዋ ማለት ምን ማለት እንደሆነ በደንብ ሂስትሪውን አላውቀውም። ያው ዝም ብሎ አንዳንድ ጊዜ ከአንዳንድ መጽሔቶች ምናምን ቀንጨብ የሚሉ ነገሮችን እንጂ የማነበው ይህን ያክል ዲፕሊ የሆነ እውቀቱ የለኝም። ስለዚህ ሁሉ ጊዜ በየአመቱ ሲጓዙ ሳይ ውስጤን በቃ አገራዊ ኢትዮጵያዊ ሆኜ ይህን ነገሮች ማወቅ አለብኝ አገሬን ታሪክ በማለት ይህን ታሪክ ለማወቅ ደግሞ ያው ወደዚህ ተሳታፊ ለመሆን ዘንድሮ ተቀላቅያለሁ።
አድዋ የአፍሪካ ድል የሚል መሪ ሀሳብ ያነገበው የዘንድሮ ጉዞ መቋጫውን በሰሜናዊ ምስራቅ ታንዛኒያ ኪሊማንጃሮ ተራራ ላይ ያደርጋል። እንደ ጉዞ አስተባባሪ ያሬድ ሹመቴ
ጉዞዎችን ዋና መሪ ሀሳብ አፍሪካ የአድዋ ድል እንደማለታችን ሁሉ የአፍሪካ ህብረትን ሰንደቅ ዓላማ በጉዟችን ላይ አካተናል። ከዛ ተጨማሪ ደግሞ በየአመቱም ሊደጋገም በሚችል ሁኔታ ለመጀመሪያ ጊዜ ዘንድሮ የአድዋ ድል በዓልን በአፍሪካ የመጨረሻው ከፍታ ቦታ ላይ ለማክበርና እዛ መታሰቢያም እንዲሆን የአድዋን ምስል መፈክራችንን የአፍሪካ ህብረትን ሰንደቅ ዓላማ እንደዚሁም የኢትዮጵያን ሰንደቅ ዓላማ ይዘን የአፍሪካ የመጨረሻው ጫፍ የሆነው ኪሊማንጀሮ ተራራን የመውጣት እዛም ወጥቶ ሰንደቅ የማውለብለብ ስነስርዓት በዘንድሮ ዝግጅት ላይ አካተናል። ይህም ደግሞ የአፍሪካ ሚዲያዎችን ለመሳብና በቀጣይ ዓመታት ሌሎች አፍሪካውያን በዚህ ጉዞ ላይ ተሳታፊ እንዲሆኑ ጥሪ ለማድረግና የበለጠ አፍሪካዊ መልክ እንዲኖረው ለማድረግ ያሰብንበት ስለሆነ ዘንድሮ ለየት የሚለው ትልቁ ነገር በአፍሪካ ደረጃ የመጀመሪያው መደላድል የሚፈጥር በር የሚከፍት ዝግጅት ወይም መሪ ሀሳቦች ያካተቱበት ነው።
ተጓዦቹ በአድዋው ጦርነት በሶስት አውደ ግንባር በመሳተፍ ብቸኛ የሆኑት የወሎው ንጉስ ሚካኤል ያሳነጹትን ቤተ መንግስትን ጨምሮ በደሴ ከተማ የሚገኙ ታሪካዊ ቦታዎችን ጎብኝተዋል። 1010 ኪሎ ሜትር የሚዘልቀው ጉዞ በ46 ቀናት የሚጠናቀቅ ሲሆን እንደ አስፈላጊነቱ ከጸጥታና ከሌሎች ጉዳዮች ጋር በተያያዘ የሚታጠፉ ቦታዎች ሊኖሩ እንደሚችሉ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅም ነው። የብሔራዊ መግባባትና ሰላም ግንባታ እቅድ አካል መሆኑ የተነገረለት በጎነት ለአብሮነት የተባለ የወጣቶች መርሃ ግብር ከሰሞኑ ይፋ ተደርጓል። በመርሃ ግብሩ ከአስር ሺህ በላይ ለሚሆኑ ወጣቶች የሚሰጠው ስልጠና ወጣቶች የራሳቸውን ስራዎች ለመፍጠር የሚበጁ ብልሃቶችን እንደሚያገኙበት ተስፋ ተጥሏል። ናኮር መልካ።
በጎነት ለአብሮነት ስልጠና መርሃ ግብር ላይ ከአስር ሺህ በላይ የኢትዮጵያ ወጣቶች በመጀመሪያው ምዕራፍ በ19 ዩኒቨርሲቲዎች ውስጥ እየሰለጠኑ እንደሚገኙ የሰላም ሚኒስቴር ሰላም ግንባታ ዳይሬክተር ጀኔራል ወይዘሮ አስማረዲ ተናግረዋል። ይህ መርሃ ግብር የብሔራዊ መግባባትና ሰላም ግንባታ እቅድ አንዱ አካል ሲሆን የበጎ ፈቃድ አገልግሎት ብቻ ላይ ያተኮረ አይደለም ሲሉም አብራርተዋል። ወይዘሮ አስማ
የበጎ ፈቃድ ስራ እርስ በርስ ለመተዋወቅ፣ ትብዕናችንን ለመገንባት፣ ራሳችንን በሂደቱ ለማወቅ፣ ሌላውንም ሀገራችን ያላትን የተለያዩ የአብሮነት እሴቶች ለማወቅ ይደግፋል። መፍትሄ ኢትዮጵያዊ አንዱ እሴቱ ነው። ያለውን ነገር ገንዘብ ብቻ አይደለም የሚሰጠው፣ እርስ በርስ መተባበር፣ አብሮ መኖር፣ ተካፍሎ መብላት፣ ሌላውም በችግር ጊዜም በደስታ ጊዜም ደግሞ ተባብሮና ተደጋግፎ መኖር ኢትዮጵያዊ አንዱ ባህላችን ነው። ይህንን ኢትዮጵያዊ ማንነት ሰፋ ባለ ሁኔታ ነው እየተገበርን ያለ ነው ማለት ነው። ይህ ትምህርታዊ ፕሮግራም የበጎ ፈቃድ አገልግሎት ስምሪቱ የቅድመ ዝግጅት አካል ነው። እነዚህ ልጆች በተለያየ የሙያ መስክ ተመርቀው ግን ለአንድም አመትና ከዛ በላይ የሆነ ረጅም ጊዜዎች ውስጥ ምንም አይነት ስራ ሳይዙ ቤተሰባቸው ጋር ውጭ ያሉ ልጆች ናቸው።
ወጣቶች አራት ወሳኝ የሆኑ ክህሎቶችን በ45 ቀናት ከወሰዱ በኋላ ካደጉበትና ከሚያውቁት ማህበረሰብ ወደማያውቁት የኢትዮጵያ ሌላኛው ስፍራ በመሄድ ለ10 ወራት የበጎ አገልግሎት ይሰጣሉ ብለዋል ወይዘሮ አስማ። ይሄም የሆነበት ምክንያት ሲሉ እንዲያስረድተዋል።
አንደኛው የአካል ብቃት ነው፣ ፊዚካል ኢንቴሊጀንስ የምንለው። 45 ቀን ስልጠናችን ላይ ዴይሊ ጠዋት ጠዋት ስፖርት ይሰራሉ። ይህ የአካል ብቃታቸው ላይ የራሱ የሆነ አስተዋጽኦ ይኖረዋል። ሌላው ክህሎት ደግሞ ካልቸራል ኢንቴሊጀንስ የምንለው ነው። የተለያዩ ብሔር ብሔረሰቦችና የተለያዩ ባህሎች ያሉባት ሀገር ነች። በሌላ ባህል፣ በሌላ ሃይማኖት፣ በሌላ ብሔር ውስጥ አብሮ ተቻችሎ እንዴት መኖር ይቻላል የሚለውን ይህንን ያዳብራሉ ብለን እናስባለን። ሌላ ኢሞሽናል ኢንቴሊጀንስ ነው። የተለያየ ይደግፋቸዋል ብለን የምናምናቸውን ስልጠናዎች ይሰጣቸዋል ማለት ነው። ሌላው ስፕሪቹዋል ኢንቴሊጀንስ ነው። የተለያየ የእምነትም ያላት ሀገር ነች ኢትዮጵያና ማንኛውም እምነት ሰላምን ነው የሚሰብከው፣ አብሮ መኖርን ነው የሚሰብከው፣ መረዳዳትና መደጋገፍን ነው የሚሰብከው እና ለራስ እምነት ክብር መስጠትና በእምነት መኖርን፣ ሁለተኛው ደግሞ ለሌሎች እምነት ክብር መስጠትና መከባበርን መልመድ አለባቸው ነው። እነዚህን አራት ክህሎቶች ያዳብራሉ። 45 ቀን ስልጠና በኋላ ለ10 ወር የተለያዩ የሀገሪቷ ክፍሎች ላይ ነው የሚሄዱ። እነዚህ ወጣቶች ካደጉበት ሌላ ቦታ እንዲሄዱ የተፈለገበት ዋናው ምክንያት ወጣቱ ራሱንና ሀገሩን አውቆ ራሱን ስብዕናም ያለውንም ሀብትም ሀገራዊ እሴቶችን አውቆ በዛ ልክ ሀገሩን መውደድና ማፍቀር አለበት። የሌላውን ባህልና እምነት ይሁን የአኗኗር ዘዬ አውቆት አክብሮትና ኖሮበት ማለፍ አለበት። ያ ወደፊት ህይወትም ይሁን ሀገሩን በሚያገለግልበት ሂደት ውስጥ ትልቅ የክብርና ግንባታ ነው የሚሆንለት እና ለዛ ነው ሌላ ቦታ እንዲሄዱ የሚፈለገው ማለት ነው።
በአምቦ ዩኒቨርሲቲ ከኢትዮጵያ የተለያዩ ክልሎች የተሰባሰቡ 445 የሚሆኑ ወጣቶች በጎነት ለአብሮነት ስልጠና ላይ እየተሳተፉ እንደሚገኙ ከአስተባባሪዎቹ መካከል ወጣት ኢምራን አብዱ ሰመድ ገልጿል። ወጣቶቹ በሚያደርጉት ውይይት አንድነታቸውን እያጠናከሩ ነው ብሏል።
በጣም ጥሩ ትምህርት እየወሰዱ ነው። አይቲ ስለ ራሳቸው እያወቁ ነው። እኔ ጋር ያለው ሌላ ጋር የሌለው ነገር ምንድን ነው ብሎ እየጠየቁ እየተወያዩ በጣም ብዙ ትልቅ ስራ እየሰሩ ነው ልጆች። እዚህ ከመጡ በኋላ ለምሳሌ አሁን አንድነት የሚባለው አምቦ ዩኒቨርሲቲ ውስጥ ይህ አድራሽ ውስጥ አንድ ኢትዮጵያ ነው ያለችው። ከተለያየ ብሔር ነው የመጡት። የተለያየ ካልቸሩን እየተቀያየሩ ቋንቋን እያስተማርናቸው ነው። በቻል መጠን በጣም የሚገርም ነገር እያየው ነው። እዚህ ከመጣው በኋላ ስራ አይምሮ ግንባታ፣ ይህ ሊደርሺፕ ላይ ዲሲሽን ሜኪንግ ውሳኔ ላይ እንዴት ነው አሁን እየወሰዱ ያሉት፣ ዛሬ ችግሮችን እንዴት መፍታት እንችላለን የሚለውን ሲስተሞችን እያሳየናቸው ነው። እዚህ ያለው ነገር በጣም ጥሩ ነው።
ከሰልጣኞቹ መካከል ስለ ስልጠናው ተከታዩም ብለዋል።
ስሜ ሰንበቱ አቡ ይባላል። ከአዳማን የመጣሁት ያው አሁን ካየሁት ነገር አብዛኛው ከህይወታችን ጋር የተያያዘ ነገር ስለሆነ አስፈላጊም ነው። ሰው ራስን እንዲያይ የሚያደርጉ ርዕሶች ስለሆኑ አሪፍ ነው። ለምሳሌ ብዙ ሰው ቤት ውስጥ ስራ ማቶ ተምሮም አይምሮ የሆነ አላር ፊል ያደረገው ነገሮች አሉ እና ተስፋ ወደ መቁረጥም እየተጠጋ ይሄዳል። ጊዜ በሰፋ ቁጥር የሀገሩም ችግር እንዳለሆኑ የበሽታውም ችግር ሁሉንም አካቶ ሉዝ የምታደረጋቸው ነገሮች እሱ ነው። መለስ አድርገን በደንብ ሪያላይዝ እንድናደርገው እንድናየው ይረዳናል።
ስሜ ይመር መሐመድ ይባላል። ከአማራ ክልል ከደቡብ ወሎ ዞን ከደሴ የተመረኩት ያው በሲቪል ኢንጂነሪንግ ጅጅጋ ዩኒቨርሲቲ ነው የተመረኩት። በዚህ በዩኒቨርሲቲ ውስጥ ያገኘሁት ብዙ ትምህርቶችን ወስጃለሁኝ። ኢትዮጵያ የተለያየ ብሔር ብሔረሰቦችና ህዝቦች፣ የተለያየ ቋንቋ፣ የተለያየ እምነት፣ የተለያየ ባህል፣ የተለያየ የአኗኗር ዘይቤ ያላቸው ብሔር ብሔረሰቦችና ህዝቦች የተውጣጡ ወጣቶች ባንድ ሆነው ኢትዮጵያነታችንን ያሳይንበት፣ ስለ ኢትዮጵያ ሰላምን እንዴት መፍጠር እንደምንችል፣ የስራ እድልን እንዴት መፍጠር እንደምንችል፣ ለሀገራችንስ ምን አስተዋጽኦ አድርገናል የሚለውን በጋራ ተወያይተን የተለያዩ ውይይቶችን ያደረግንበት መድረክ ነው ማለት ነው። ስለዚህ በብዝሃነታችን አንድነታችን እንዳለ ወስዳለሁኝ።
አዜብ ፍቃዱ እባላለሁ። ከአርሲ አሰላ ነው የመጣሁት። በባህርዳር ዩኒቨርሲቲ አጠቃላይ በፖለቲካል ሳይንስ ምሩቅ ነኝ። አሁን ያለሁበት ስራ ፈላጊ ነኝ። ከዚህ በፊት ያለው ነገር በጣም ብዙ ፖለቲካው ይሁን ሁኔታው አልተመቸንም። አብረን ለመሆን አብረን ብንሆን ራሱ ነገሮች በተለያዩ በሚዲያ ይሁን በምናምን ልዩነታችን የሚያበዙ ነገሮች ናቸው። እዚህ መተን ደግሞ አሁን የሚያስረዱን ነገር ስለ አንድነት ነው የሚያወሩት፣ ስለ ወደፊት አብሮ መሆን ነው። ምክንያቱም አብሮ ካልሆንክ እናንተ አብረን ካልተሳሰርን በስተቀር ኢትዮጵያ ውስጥ ሆነን እድገት ልናመጣ አንችልም። የግሩፕ ስራ የቲም ወርክ እንደሚጠቅም ነው እዚህ ላይ እያስረዱን ያሉት። ኢትዮጵያ ውስጥ ደግሞ ያ ነገር በጣም እየቀረ ነው። ሁሉም በዘር በጎጣ ከዘር ከተከፋፈልን በከተማ ይሆናል፣ ከከተማ ከተከፋፈልን በቀበሌ ይሆናል። እና ያ ነገር እየሰፋ ባለበት ሰዓት ይሄ በዚህ አጋጣሚ ይሄ መምጣቱ በጣም አሪፍ ነው ለኢትዮጵያ ወጣቶች ማለት ነው። አንድነታችንን እንደ በፊቱ ድል ማድረግ የምንችልበት፣ ጀግኖቻችን የምናስታውስበት፣ ስንቶቻችንን ስለ ሎሬት ጸጋዬ ገብረ መድኅን የምናውቀው፣ አጼ ቴዎድሮስን ደግሞ ልመጣል የኔም ነው አጼ ቴዎድሮስ ከፋ ብትሄድ ካውጦና የኔም ጀግና ነው። እና እንደዛ የሚያስተሳስሩን አንድነቶች ይመጣሉ ብዬ እዚህ አስባለሁ።
ስሜ ሙልጌታ አበራ ባህልን የመጣሁት ከጉራጌ ዞን ከቡታጀራ ከተማ። እስካሁን ድረስ ያለ ነው የስልጠናው ሂደት አሪፍ እና በጣም ከጠበቅ ነው በላይ። ከዚህ በፊት እያሳለፍን የነበረው ጊዜ ምናልባት ስራ ፍለጋ ኖርማሊ ቀጥታ የመቀጠር ሀሳብ ነበር የነበረ ኖርማሊ። አሁን ከስራ ፍለጋ ወደ ራሳችን ፍለጋ በመግመታችን ይህን ሰላም ሚኒስቴር ይህን ስልጠና ስላዘጋጀልን በጣም ማመስገን እፈልጋለሁ። ከስልጠና በኋላ ከመቀጠር ራሴን ምን አለኝ ራሴን ፈልጌ ራሴን አግኝቼ የራሴን ታለንት አውጥቼ የራሴን ዲፕ የሆነ ናውለጅ አውጥቼ ለመጠቀም ብዙ ጉጉቱና ምኞቱም እየመጣልኝ ያለበት ጊዜ ነው።
ከሰልጣኞቹ መካከል ከአስር ወራት በኋላ እጣ ፈንታችን ምን ይሆናል ብለው ለጠየቁትም የኢትዮጵያ ሰላም ግንባታ ዳይሬክተር ጀኔራሏ ወይዘሮ አስማረዲ ተከታዩ ምላሽ ሰጥተዋል።
በኋላ የሚሆነው ልምድ ነው። ባይተዊ ብሔራዊ ሰርተክሽት ነው የሚያገኝ ብሔራዊ አገልግሎት ሰርተክሽት ስላልተለመደ እኛ ሀገር ነው እንጂ ፍሪላንስ የሚሰጡ በጣም በርካታ ወጣቶች አሉ። ስራ እስኪያገኙ ድረስ ባሌ ነው ብለው ማለት ነው። አሁን ግን ሀገርህን ነው የምታገለግለው። ሀገርህን በነፃ ለማገልገል ነው ራሱን መስዋዕት እያረግ ያለው ከቦታ ቦታ እየተንቀሳቀስ ያለው እና የመጀመሪያው ክሬዲት የሚሆነው ናሽናል ሰርቪስ ሰርተክሽት የሚለው የራሱ ትልቅ ፐርሰናል ቫሊ ይሰጣል። ሁለተኛ በዚህ ሂደት ውስጥ የሚያሳዩት ፐርፎርማንስ በየተቋሙ አታች ይደረጋሉ ብያለሁ። ግብርና ላይ የተመረቀው ግብርና ቢሮዎች አካባቢ፣ ኢንጂነሪንግ ላይ የተመረቀው ኮንስትራክሽን ሳይቶች አካባቢ፣ እዛ ጊዜ በሚያሳዩት ፐርፎርማንስ ተቋማቱ ራሱ ይጠቅሷቸዋል ማለት ነው። ሁለተኛ የመንግስት ሲቪል ሰርቪስ ተቋማት አሉ። ሲቪል ሰርቪስ ተቋማት ላይ ያሉ ክፍት ቦታዎች በርካታ ክፍት ቦታዎች አሉ። ስለዚህ አንድ እየሰራ ነው ያለ ነው ሲቪል ሰርቪስ ኮሚሽን በዚህ ፕሮግራም የሚያልፉ ወጣቶችን ኮንሲደር እንዲያደርጋቸው ነው። ቅድሚያና ሪኮግኒሽን የሚያገኙበትን ሁኔታ ነው። ሶስተኛና ዋነኛው ደግሞ ስራ እድል ፈጠራ ኮሚሽን አለ። ከነሱ ጋር አብረን እንሰራለን። የተሻለ ፕሮጀክት ዲዛይን አድርገው ዲመንተብል የሆነ ነገር በዚህ አስር ወር አገልግሎታቸው ይዘው የሚወጡ ልጆች ደግሞ ከስራ እድል ፈጠራ ኮሚሽን ጋር እና ሌሎችም እንደዚህ ፈርስት ኮን በማስተር ካርድ የሚደገፍ ፈርስት ኮንሰርት የሚባል ተቋም አለ። እነዚህ ወጣቶች ላይ ፎከስ አድርገው ትሬን እንዲያደርጓቸውም አብረን እየሰራን ያለ ነው ማለት ነው።
በጎነት ለአብሮነት መርሃ ግብር በሁለተኛው ምዕራፍም በርካታ ወጣቶችን በማሰልጠን ህብረተሰቡን በበጎ ፈቃደኝነት እንዲያገለግሉና ብሔራዊ መግባባት ላይ አሻራቸውን እንዲያኖሩ ይደረጋል ብለዋል ወይዘሮ አስማ። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አቶ ሰለሞን አማረ የሚሰራቸው በጎ ተግባራት ትኩረትን እያገኙ የመጡለት ባለሙያ ነው። ከአጋሮቹ ጋር በመሆንና ሰው ሰራሽ ችግሮችን በመስራት አካል ጉዳተኞች ዳግም መራመድ እንዲችሉ እያገዘ ይገኛል። ከሰሞኑ ደግሞ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የሚሰራበት ስፍራ ድረስ በመሄድ ተግባራቱን እንደጎበኙ እንዳበረታቱትም ተሰምቷል። ከጥቂት ቀናት በፊት ያደረግነውን አጭር ቆይታ በመቀጠል እናስደምጣችኋለን። ስለ ስራው አጀማመር በመጀመሪያ ይነግረናል።
ነው ያው የኔ መጀመሪያ ሙያዬ ነው። ረጅም ዓመታት ቆይቼ በታለው በስራውና በትምህርት በአገልግሎቱ ማለት ነው። በኢትዮጵያም በአውሮፓም ሌላ ተጨማሪ ሙያ የለኝም። የመጀመሪያው የመጨረሻው ሙያ ስለሆነ ሀገር ቤት በነበሩበት ጊዜ ለረጅም ጊዜ አገልግያለሁ። በተለይ ሚኒስትሪውን በደንብ አገልግዬ ነበር። ባለፈ ደግሞ እንደዚህ ሲቪል ሰርቫንቱንም እንደዚሁ አገልግዬ ነበር። ወደ ኢትዮጵያ ከኢትዮጵያ ከወጣ በኋላ ደግሞ እንደዚሁ አውሮፓ ላይ የእንግሊዝ ሀገር የምኖርበት እንግሊዝ ሀገር እንግሊዞችን የማገልገል ስራ ነበረ። ግን ሁልጊዜ ሀገርን የማሰብ ሁኔታ ነበር እና በዛ ምክንያት ሙያውን ተግባራዊ በማድረግ ሀገራችን ላይ ያሉትን ወገኖቻችንን በማሰብ የተሰራሽ አካል ለማቅረብ ነው እንግዲህ እያደረግን ያለ ነው።
በቅርቡ በጀመራችሁት ዘመቻ አማካኝነት በርካታ ሰዎችን እያገዛችሁ እንደሆነ ሰምተናል። ምን ያክል ሰዎችን ዳግም እንዲራመዱ አገዛችሁ? አገልግሎታችሁን ያገኙ ሰዎችስ ከየት አካባቢዎች የመጡ ናቸው?
አሁን ትንሽ ፕላን ተበላሽቶብኛል ያለው ነገር ማለት ነው። ምንድን ነው ከመጣንበት ጊዜ አኳያ አንድ ወር ያህል አልሰራንም። አንዳንድ አስቸጋሪ ሁኔታዎች ነበሩና እነሱን እንትን ለማድረግ ሲባል በዋናነት ወደ ስራው አልገባንም። በግል ማለትም ቤት ውስጥ አስምተን መለካት ምናምን ነገር ለጊዜው ያለው ሁኔታ ብናስኬድም ወደ ወርክሾፕ አልገባንም ነበር። ይሁንና ወደ ወርክሾፕ ከገባን በኋላ እስካሁን 15 በላይ ለጊዜው ሰው ሰራሽ አካል ተጠቃሚዎችን ለክተን እያስኬድን ያለ ነው ማለት ነው። በዋናነት ፕላናችን ከ50 የሚደርሱ አካል ጉዳተኞችን ነው ለመስራት ያሰብነው። ይሄ ደግሞ በገንዘብ ሲለካ በአውሮፓ ስታንዳርድ በዝቅተኛ ስታንዳርድ ወደ 15 ሚሊዮን ብር የሚጠጋ እርዳታ ነው ለመስጠት እንግዲህ ተንቀሳቅሰን የመጣ ነው።
ኢትዮጵያ ውስጥ አካላቸውን በተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች ያጡ ዜጎች ቁጥር ከፍ ያለ ነው። ወደዚህ ስራ ከገባችሁ በኋላ ገና ያልተሄደበት መስክ መሆኑን የመረዳት አጋጣሚውን አግኝታችሁ ይሆን? ተጨማሪ ዜጎች የእናንተን መሰል ድጋፍ ያገኙስ ምን ለማድረግ አስባችኋል?
እውነት ለመናገር ምንድን ነው አሁን ያልከው ነገር በጣም ትልቅ ሊታሰብበት የሚገባው ነገር ነው። ብዙዎች መንግስታዊ ያልሆኑ ተቋማትን ነገር ላይ ምንም ትኩረት እየተሰጠበትም ያለው ነገር አይደለም ያለው በአሁኑ ሰዓት። እኔም ሀገር ውስጥ ስራ ስለነበረ በተለይ አንጋፋው የሆነው የሰው ሰራሽ አካልና የአካል ድጋፍ ማደራጃ ድርጅት በጣም ትልቅ ድርጅት ነው። እስከ ዩኒቨርሲቲ ድረስ መሆን የሚችል ድርጅት ነበር፣ ግን በማንም ትኩረት ስላልተሰጠው እነዚህ አካል ጉዳተኞች አገልግሎቱን ሊያገኙ አልቻሉም። እንደተረዳሁት ከሆነ እስከ 3000 የሚደርሱ ዌይቲንግ ሊስት አላቸው፣ ግን ስፖንሰርም ስለሌለ የሚከፍላቸውም ስለሌለ ዝም ብለው ተቀምጠዋል። አሁን አገራችን ላይ አይተህ እንደሆነ ላለፉት 40 ዓመታት 50 ዓመታት ጦርነት ነው ያለው። በጦርነቶች የተጎዳውን ህዝብ ብታየው በጣም ከባድ ነው። እኛ ያመጣናቸው ፔሽንቶች ከየክልሉም ነው፣ ከአዲስ አበባ አብዛኞቹ ከአዲስ አበባ ቢሆኑም በተለይ ህጻናቶችን ከክልል ነው ያመጣናቸው። ኢቭን ራሱ ላለፉት 40 ዓመታት በትግል በወታደርነት በጦርነት የተጎዱትን ነው አብዛኞቹን ለመርዳት ያሰብነው የነበረው። ግን ከቦታ እጥረት አኳያ ከተለያዩ ነገሮች ከመስሪያ ቦታ እጥረት አኳያ የቻልነውን ያህል ልንሰራ አልቻልንም። ግን አሁን መንግስት ትኩረት ሰጥቶት ጉዳዩን የሚረዳን ከሆነ በአመት ቢያንስ ከ1000 በላይ አካል ጉዳተኞችን አርቲፊሻል እግር የመስጠት እቅድ ይኖረናል ወደፊት ማለት ነው፣ ለሚቀጥሉት 2 ዓመታት። ግን ትኩረት በጣም እንሻለን። እኛ ብቻችንን የምንሰራው ነገር አይደለም፣ በዘመናዊ ቴክኖሎጂ የሚሰራ ስለሆነ ይህን ከታገዘልን በአመት ውስጥ የተጣራ ጥሩ ዘመናዊ አርቲፊሻል ለ1000 የሚሆን ህብረተሰብ እንሰጣለን ማለት ነው በአመት ውስጥ።
እንግዲህ የምትሰሩት ስራ ሰዎች ዳግም እንዲራመዱ፣ ዳግም ወደ እንቅስቃሴ እንዲገቡ የሚያደርግ ከመሆኑ አንጻር ደስታ ምላሽ የምታገኙ ይመስለኛል። ከማትረሷቸው ገጠመኞችና የተጠቃሚዎች አስተያየት እስቲ አንድ ሁለቱን ያጋሩን።
ለምሳሌ በቀደምታ የገጠመኝ ልንገር። ቤቴን ልክ እንደውም የዛሬ ሳምንት ነው ከመኖሪያ ቤቴ ለመውጣት ነበር ያሰብኩትኝ። አንዷ ባለጉዳይ ትደውልኝና እባክን ባለቤቴን ዳልኝ፣ በቃ ቢያንስ ደስ ብሎት እንዲሞት አድርግልኝ አለችኝ። እንዴት አልኳትኝ። እባክን ባለቤቴ ደህና ነበረ፣ በጣም የስራ ሰው ነው፣ በጣም ታጋይ ነው፣ በጣም ጥሩ ልጆቹን በጥሩ ያሳደገ ነው። ነገር ግን ሁለት አይኑ ድንገት አቆመብኝ፣ በስኳር ህመም ምክንያት ታወረብኝ። ሁለቱ ኩላሊት ፌል አደረገብኝ፣ አንድ እግሩ ተቆረጠብኝ፣ አንድ እጁ ደግሞ በደንብ ትክክል አልሰራለኝ የሚል እንትን መጣ። ይሄን ነገር ስትሰማ በቃ ትረበሻለህ፣ በቃ ራስህንም ያመሃል፣ በጣም በቃ አትችልም ያለውን ነገር ማለት ነው። ይህ በጣም የገጠመኝ በጣም ከባዱ የገጠመኝ ትልቁ የገጠመኝ ችግር ነው አሁን ላይ ያለው ማለት ነው። አሁን አስበው፣ አንድ ሰው ሁለት አይን የለውም፣ ሁለቱ ኩላሊቱ ዲያሊሲስ እያደረገን ያለው፣ አንድ እጁ አይሰራም፣ አንድ እግሩ ተቆርጧል። ስለዚህ አንድ እጁና አንድ እግሩ ብቻ ነው ያለው። አይምሮ ግን ጥሩ ነው ያለው። በቃ ወዲያውኑ ነገ ተነገወዲያ አምጪው እና እንሰራለት አድመልኳት መጥቼ መጥቶ ለካውትኝ ያለኝ ሰውዬው እንግኝ እኛ አባት የ60 ዓመት አዛውንት ናቸው። አሁን ወጣት ሆኛለሁ ነው ያሉኝ። ለኔ ማለት ነው። አሁን ይሄ ቀላል ገጠመኝ አይደለም። ቢያንስ እንኳን የሰውን ችግር መረዳቱ ትልቅ ትልቅ ረፍት ነው። አስቁመን እንኳን ባናስኬድ ማለት ነው። እና ይሄ ነገር በጣም ያስደስታል። ሌላ ሁለተኛው ገጠመኝ አንዷ ልጅ እንደዚህ የአምና ታካሚያችን ነበረች። ዘንድሮ በቃ በቤት ነው እየሄድኩ ያለሁት እስከ ማለት ደረጃ ደርሳለች። ምችኝስ ምንድን ነው በቃ ማቴሪያሉ ጥሩ ነው ማለት ነው። ሙያው እንኳን ባለሙያው እዚህ አለ፣ ግን ማቴሪያሉ የሰው መረዳት ምናምን ነገር በጣም ጥሩ እርካታ ሰጥቷቸዋል። እና እንደዚህ ብለው አፕሪሼት የሚያደርጉን ሰዎችም አሉ። አሁን እንደምሰማው ከሆነ ከገጠሙን ይችም
አቶ ሰለሞን ለንደንና ኢትዮጵያ እየተመላለስክ ነው ይህንን ስራ በማስተባበር በመስራት ላይ የምትገኘው፣ የዚህ ስራ የወደፊት እጣ ምንድን ነው የሚሆነው?
ጥሩ ጥያቄ ነው። ምንድን ያደረግነው አሁን እኛ ኦፕፋ የሚል መንግስታዊ ያልሆነ ተቋም ለመስራት ለማቋቋም ኦልሬዲ ዝግጅታችንን ጨርሰናል። በቀጣይ በቋሚነት ወደ ኢትዮጵያ ገብቶ የሚሰራ ነው። ኦፕፋ የሚባለው ኦርቶቲክስ ፕሮስቲክስ ፋውንዴሽን ኢን አፍሪካ የሚል ስያሜ ያለው ነው። ማለትም የሰው ሰራሽ አካልና የአካል ድጋፍ ማደራጃ በአፍሪካ የሚል ተቋም ነው። ይህ ተቋም ሙሉ ዝግጅቱን ኦልሬዲ እያጠናቀቀ ያለውና ጉዳዩ ሲያልቁልን ወደ ኢትዮጵያ ገብተን እንሰራለን የሚል እምነት ነው ያለን። ከዛ በፊት ግን አሁን ያለንበት ሁኔታ ትንሽ አስቸጋሪ ስለሆነ ህብረተሰቡ ምናምኑም ያግዝናል ብለን ተስፋ እናደርጋለን። ለአሁን ለጊዜው ያለው ይሄ ነው። ለወደፊት ግን ማለትም በጣም በአጭር ጊዜ ውስጥ ሀገራችን ላይ ገብተን እንሰራለን የሚል እምነት አለን።
አቶ ሰለሞን አማረ፣ ከአጋሮች ጋር በመሆን በርካቶች ዳግም መራመድ ይችሉ ዘንድ እያገዝክ ያለህ በጎ አድራጊ ነህ። መጪ ዘመን በስኬት እንዲሞላ እመኝልሃለሁ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ።
አመሰግናለሁ። እግዚአብሔር ያክብርልኝ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት።